ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 12 2017 ዓ.ም ዝግጅታችን ጀመረ። ዶናልድ
ትራምፕ repeat after me. I Donald John Trump do solemnly swear.
I Donald John Trump
I will faithfully execute.
ዶናልድ ትራምፕ ዛሬ ሰኞ የዩናይትድ ስቴትስ 47ኛ ፕሬዝዳንት ሆነው ስልጣን ተረክበዋል። ከዚህ ቀደም 45ኛ የዩናይትድ ስቴትስ ፕሬዝዳንት ሆነው ያገለገሉት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ከ1890 ወዲህ ተከታታይ ያልሆኑ ሁለት የስልጣን ዘመን በማገልገል የመጀመሪያው ፕሬዝዳንት ናቸው። ከሳቸው በፊት በተመሳሳይ መልኩ 22ኛና 24ኛው የአሜሪካ ፕሬዝዳንት ሆነው ያገለገሉት ስቴፈን ክሊቭላንድ ነበሩ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። የዛሬው የአሜሪካ ድምጽ ራዲዮ በቴሌቪዥን ፕሮግራማችን ይህን ታሪካዊ የዩናይትድ ስቴትስ ፕሬዝዳንት በዓለ ሲመትና የስልጣን ሽግግር ሂደት የሚመለከት ልዩ መሰናዶ ይዞ ነው ከእናንተ ጋር የሚያመሸው። ዋሽንግተን ዲሲ ከሚገኘው ስቱዲዮአችን እያስተናገድኳችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። የቃለ መሐላ ሂደቱንና የፕሬዝዳንቱን ንግግር የተከታተለው እንግዱ ወልዴ ስርዓቱን ሊያጋራን እዚህ ስቱዲዮ አጠገቤ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ሙሉን አብራችሁን እንድትከታተሉ እጋብዛለሁ። እንግዱ እዚህ አጠገቤ ይገኛል። ከጥቂት ደቂቃዎች በፊት ፕሬዚዳንት ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን ተረክበዋል። እንግዲህ ዶናልድ ትራምፕ ይህንን ስልጣን ተረክበው የመጀመሪያውን ንግግራቸውንም አድርገዋል። በዚህ በበዓለ ሲመት ላይ በጉጉት የሚጠበቅ ንግግር ነው። ይሄ ንግግር ከመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን ጀምሮ ሲደረግ የመጣ ስነ ስርዓት ነው። ይሄ ንግግር ስነ ስርዓት እና አሜሪካኖች ብቻ ሳይሆኑ መላው ዓለምን በጉጉት የሚጠብቀው ስነ ስርዓት ነው። እስኪ በዚህ ንግግራቸው ዶናልድ ትራምፕ ምን ምን አጀንዳዎችን አነሱ? ምናልባት ከሀገር ውስጥ እንጀምርና የሀገር ውስጥ ጉዳዮችን የሚመለከቱ ምን አይነት ነጥቦችን አነሱ?
በጣም ጥሩ። ከአንድ ሰዓት በፊት ነው ኤግዛክትሊ ቃለ መሐላቸውን የፈጸሙት 12 ሰዓት ከ01 ፒኤም ላይ። የትራምፕ የኢናጉሬሽን የዚህ የበዓለ ሲመት አዘጋጆች ቃለ መሐላው እንዲፈጸም የፈለጉት 11 ሰዓት ከ47 ደቂቃ ላይ ነበረ። 47ኛው ፕሬዚደንት መሆናቸውን ለማመልከት ግን እንዲህ አይነት ትልቅ ዝግጅት በሚካሄድበት ወቅት ሁልጊዜም የሰዓቶች መቀየር ስለሚኖር፣ የፕሮግራም መሸጋሸግ ስለሚኖር ለትንሽ ተገፍቶ ባሉት ደቂቃ በዛች ሰዓት ባይሆንም በ12 ሰዓት 01 ላይ ቃለ መሐላቸውን ፈጽመዋል። በዛን ወቅት ቃለ መሐላቸውን ፈጽመው እንደጨረሱ ውጪ ከካፒቶል ውጪ መድፍ ተተኩሷል። እንደተለመደው ትራምፕ ንግግራቸውን የጀመሩት የአሜሪካ ወርቃማ ጊዜ ዛሬ ይጀምራል ብለው ነው። ሁሌም በዘመቻቸውም አሜሪካንን መልሰው ታላቅ እንደሚያደርጉ በተደጋጋሚ ሲጠቅሱ እንደነበር ተመልካቾችም ያስታውሳሉ። ደህንነታችንና ሉዓላዊነታችን ፍትህም ተመልሶ ይከበራል በሀገሪቱ ሲሉ አክለዋል። ኩሩ የበለጸገና ነጻ ሀገርንም እንገነባለን። መንግስት ህዝብን ከአደጋ መጠበቅ አልቻለም፣ ድንበሩ መጠበቅ አልቻለም። የቅርቡን የካሊፎርኒያውን የእሳት አደጋም እንደ ምሳሌ አንስተዋል። አደጋ ሲሉ ደግሞ ወንጀለኞች ሲሉ የሚጠሯቸውን ስደተኞች ጠቅሰዋል። መመረጣቸው እስካሁን ተፈጥሯል ያሉትን ችግር ለማጥፋት እንደሆነ የአሜሪካ ቁልቁለት ጉዞ ብሎ የጠቀሱት አሁን ዛሬ እንደሚቆም ለዚህም ደግሞ ከግድያ ያመለጡት ለምክንያት መሆኑን እግዚአብሔር ከግድያ ያዳናቸው አሜሪካንን እንደገና ታላቅ ለማድረግ መሆኑን በዚህ ንግግራቸው ደጋግመው ጠቅሰዋል።
በጣም በጣም ጥሩ። የቀሩትንም ሐሳቦች ተቀጥለናል። የውጭ ጉዳዮችንም አንስተዋል። እሱንም እንመለከታለን። በቃለ መሐላውና የባለሲመት ስነ ስርዓቱ እየተካሄደበት ካለው የአሜሪካ ምክር ቤት አዳራሽ አካባቢ ባልደረባችን ምትኩም በስፍራው ይገኛል። ምትኩ እንደምን አመሸ? ይሰማሃል ምትኩ?
ይሰማኛል ሊሊ፣ እንደምን ዋልሽ? ለአድማጮቻችን እንዴት አመሻችሁ?
በትክክል በዋሽንግተን ዲሲ አቆጣጠር አሁን ከቀኑ 7 ሰዓት አለፍ ብሏል፣ በኢትዮጵያ መሸት ብሏል። እንግዲህ በቦታው ነው ያለኸውና ቃለ መሐላው የተፈጸመበት አካባቢ ድባቡ ምን ይመስላል? እንግዲህ ድንገት ነው ወደ ውስጥ የገባው። ውጪ ይካሄድ የነበረው የቃለ መሐላ ስነ ስርዓት በድንገት ነው ወደ ምክር ቤቱ ውስጥ እንዲገባ የተደረገውና ብዙ ታዳሚዎች በቦታው መገኘት አልቻሉም። አንተ በስፍራው አለህና እስኪ የነበረው ያለው ድባብ ምን ይመስላል?
እንግዲህ እዚህ አካባቢ ስንደርስ ፕሬዚዳንት ዶናልድ ትራምፕ 47ኛው ፕሬዚዳንት ሆኖ ቃለ መሐላ ሲፈጽሙ ነበር። እሳቸው ቃለ መሐላ ከአዳራሽ ውስጥ ሲፈጽሙ፣ ከውጭ ደግሞ የመድፍ ቶክስ ይሰማ ነበር፣ በጣም ይሰማ ነበር። ያኔ ብዙ ሰዎች ውጭ ያሉት አጥሩን ዞሮ ያሉት ወደ ውስጥ እንዳይገቡ የተደረጉ ሰዎች በጣም በደስታ እያጨበጨቡ እየጮሁ ነበር። ፕሬዚዳንቱም በመሀል በመሀል በሚያደርጓቸው ንግግሮች እዚህ ያሉት አጥሩን ከቦ ያሉት ሰዎች በጣም ኦንላይን እየሰሟቸው እያጨበጨቡ እየሰሟቸው ነበር። ዶናልድ ትራምፕ እንግዲህ ዛሬ ኢመርጀንሲ አውጇል፣ ወይም ደግሞ የአስቸኳይ ጊዜ አውጇል። ያውም ከነገ ጀምሮ ስራ ላይ የሚውለው የስደተኞች ወይም ደግሞ ያለ ፍቃድ አሜሪካ ውስጥ የሚኖሩትና ሜክሲኮ አካባቢ አፕላይ የሚሆነው ማለት ነው። ሌላው ደግሞ አደንዛዥ እጽ አዘዋዋሪዎችን በአሸባሪዎች ተርታ አሜሪካ አስገብታለች ብሎ ዛሬ አውጆ ስራ ጀምሯል ማለት ነው። ከአሁኑ ሰዓት ጀምሮ 47ኛው ፕሬዚዳንት ሆኗል ማለት ነው።
እንግዲህ ምትኩ፣ የጸጥታ ሁኔታስ ምን ይመስላል? እንግዲህ ቅዝቃዜ ነው፣ ያንን ቅዝቃዜ ተቋቁመው ውጭ የሚከታተሉ ሰዎች አሉ። አጠቃላይ ሂደቱ ምን ይመስል ነበር ከጠዋት ጀምሮ የነበረው እዛ አካባቢ?
የአየሩ ሁኔታ በጣም ቀዝቃዛ ነው፣ ግን ብዙ ሰዎች ለዚህ ተዘጋጅቶ የመጡ ይመስላል። እዚህ አካባቢ ከቦ ነው ያሉትና ከፊታቸው ሀዘን ነው የሚሰማው። ማለት ለምን አልተካፈልንም የሚለው ነው፣ ወይም ደግሞ ፕሮግራሙ ለምን ቀረ የሚለው ከፊታቸው ታያለሽ። ደግሞ የጸጥታው ሁኔታ በጣም በፖሊስ ይጠበቃል። ሌሎች ደግሞ እነዚህ ናሽናል ጋርድ የሚባሉት አገራዊ ወታደሮችም ከቦ ነው እየጠበቁት ያሉት ከጠዋት ጀምሮ ማለት ነው። እንግዲህ ትናንት በጣለው በረዶ ደግሞ የአየሩ ሁኔታ በጣም ቀዝቃዛ ነው። ፀሐይ ነው ግን በጣም ይቀዘቅዛል።
ልክ ነው። እኛም አለንበት እንግዲህ ቅዝቃዜውን እየተሰማን ነው። እኛም ወደዚህ ወደ ስራ የመጣ ነው። ምትኩ በጣም ነው የማመሰግነው። ምናልባት እንግዱ የምታነሳለት ጥያቄ አለ?
ምናልባት በውስጥ የነበሩት ሰዎችን ስሜት እንደሚገባኝ ከሆነ ምትኩ የሚገኘው በውስጥ ነው እና ሰዎችን ለማናገር ወይም አንዳንድ አስተያየታቸውን ለማግኘት ሞክረህ ከሆነ ኢንፎርማሊም አውርታቸው ከሆነ
እዚህ አካባቢ ብዙም መንቀሳቀስ አልችልም። ቢኮዝ እኛ ያለንበት አካባቢ የሚዲያ አካባቢ ነው። በብዛት ያሉት ጋዜጠኞች ናቸው። ወደ ሰዎቹ ወደ እንግዶቹ ወዳሉበት ደግሞ ብዙም አያስጠጉም። ከተፈቀደላቸው ሚዲያዎች በስተቀር ወደዛ መጠጋት አልቻልንም ማለት ነው። እኛ ያለነው ውጭውን ድባቡን ነው የምናየው።
አመሰግናለሁ
ምትኩ። በጣም እንግዲህ ቅዝቃዜውን ተጠንቀቅ፣ እራስን ጠብቅ። ወደ ስቱዲዮ ልመለስ። እንግዱ የፕሬዚዳንቱን ንግግር እየነገርከን ነበር፣ የተነሱትን አንኳር ነጥቦች። እንቀጥል እስኪ። ከሀገር ውስጥ ጉዳዮች የቀሩ አሉ ያላነሳ ናቸው?
በጣም ጥሩ። አንድ ሁለቱን ጠቅሶታል ምትኩ ግን ካለው ጊዜ አንጻር የተቻለውን ያህል ለማንሳት እሞክራለሁ። ሀገሪቱ ገጠማት ያሏትን ቀውሶች በሙሉ ለመጋፈጥ እንደሚሰሩ ነው የተጠቀሱት። ለአሜሪካውያን ቀኑ የነጻነት ቀን ነው ሲሉ ተደምጠዋል ትራምፕ። ለጥቁርና ሂስፓኒክ ድምፅ ሰጪዎች የተለየ ምስጋና አቅርበዋል። እንደምታውቂው ጥቁርና ከፍተኛ ድምፅን ያገኙት በዚህ ምርጫ ከጥቁርና ሂስፓኒክ ድምፅ ሰጪዎች እና ለእነሱ ምስጋና አቅርበዋል። ለእነሱ እንደሚሰሩ ጠቅሰዋል። ቀኑ ዛሬ የማርቲን ሉተር ኪንግ ቀን ነው እንደምታውቂው። ጥያቄው ቀኑን በማሰብም የማርቲን ሉተር ኪንግን ህልሞች እውን ለማድረግ እንደሚሰሩ ፕሬዚደንት ትራምፕ ተናግረዋል። ሀገራዊ አንድነትን ለማምጣት ህገ መንግስቱንና ፈጣሪን እንደማይረሱ ቃል ገብተዋል። በድንበር በኩል በብሔራዊ የአስቸኳይ ጊዜ አዋጅ አውጃለሁ ነው ያሉት። ቅድም ትኩ እንዳለው ዋናው ትኩረታቸው በዘመቻ ወቅት ይሄ ነበር እና ዛሬ መጀመሪያ የሚፈርሙት ዶክመንት የደቡብ ድንበሩን ዘግቶ ህገወጥ ፍልሰተኞችን ማስቆም ነው። በሚሊዮን የሚቆጠሩ ሰነድ አልባ ስደተኞችንም ከሀገር እንደሚያስወጡ፣ ለዚህም ወታደሮች እንደሚያሰማሩ እና በአስቸኳይ ጊዜ አዋጅ ደረጃ ነው ይህንን መስራት የሚፈልጉት። ከዚህ ጋር በተያያዘ የአደንዛዥ እጽ አስተላለፊዎችንም ኢላማ እንደሚያደርጉ፣ ወሮበሎችንም ከሀገር እንደሚያጠፉ ጠቁመዋል። ኢኮኖሚውን በተመለከተ የዋጋ ግሽበቱን ለማስተካከል እንደሚሰሩ፣ ነዳጅ እንደሚያወጡ፣ በተለይ ከፍተኛ ጭብጨባ ነው በዚህ የተቀበሉት። ነዳጅ ከዚህ ሀገር ከመሬት እንዲቆፍርና እንዲወጣ የሚደግፉ በርካታ ወገኖች አሉ እና ትራምፕም የእነሱ መፈክር የሆነውን ድሪል ቤቢ ድሪል የሚለውን መፈክር ሲሉ ተደምጠዋል። ዋጋውን በማውረድ የአሜሪካንን ነዳጅ ለውጭ ገበያ በማቆም አሜሪካንን እንደገና ሀብታም እንደሚያደርጉ፣ የኤሌክትሪክ መኪናዎችን እንዲመረት የተጣለውን ግዳጅ እንደሚያስቆሙና ፋብሪካዎች ያሻቸውን መኪና እንደሚያመርቱ፣ ተጠቃሚዎችም ያሻቸውን መኪና ገዝተው እንዲነዱ እንደሚያደርጉ ነው። የውጭ ሀገራት ላይ ልዩ ታሪፍ እንደሚጭኑ፣ ለዚህም ታሪፍን የውጭ ሀገራትን ታሪፍ የሚሰበስብ መስሪያ ቤት ለብቻ እንደሚያቋቁሙ ተናግረዋል። የመንግስት ቢሮን ብክነትን ለማስቆም እንደምታውቂው በኢላን መስክ እና በቪቬክ የሚመራ ቡድን አለ። በዛ ቡድን መሰረት
እንደውም ፊት ለፊት ከተቀመጡት
ከተጋባዦቹ አንዱ ናቸው። እሱንማ የሌሎችም የቴክኖሎጂ ኃላፊዎች ባለ ንብረቶች
እንደና ማርክ ዙከንበርግ ያሉት
ትክክል ተገኝተዋል። የፖለቲካ ተቃዋሚዎችን ህግ በመጠቀም ኢላማ ማድረግ እንዲቆም አድርጋለሁ ብለዋል። ይሄ በእርሳቸውም ላይ ወይም በተከታዮቻቸው ላይ የደረሰ እንደሆነ ጠቁመዋል። በቆዳ ቀለም ሳይሆን በስራ ችሎታ ብቻ ሰዎችን እንደሚመርጡ፣ እንደሚመድቡ እና ስራውን እንደሚያካሂዱ ተጠቅሰዋል። ከዚህ ሌላው ተጠቃሹና ምናልባትም ከፍተኛ ጭብጨባ አስከትሎ የነበረው የዚህ ባህላዊ የሆነውና የወንድና የሴት ጉዳይ ነው። እሳቸው ያሉት ጾታዎች ሁለት ናቸው ነው የሚሉት፣ ወንድና ሴት ነው። ዲሞክራቲክ ፓርቲ ወይም ሊበራል የሆነው ወገን ደግሞ ወንድ ሆኖ ሴት መሆን ነው የሚፈልገው ወይም ሴት ሆኖ ወንድ ለሚፈልገው ነጻነት ይሰጣል። እሳቸውና ተከታቸው ወግ አጥባቂ የሆኑት ተከታዮቻቸው እንዲህ አይነቱን ነገር አይቀበሉም። ስለዚህ ያሉት ጾታዎች
በግልጽ ነው ያሉት ጾታዎች አሜሪካ ውስጥ ሁለት ናቸው፣ ወንድና ሴት ናቸው ብለው ነው በግልጽ የተናገሩት።
ትዳርም ቢሆን በወንድና በሴት መካከል እንጂ ሌላ እንደማይቀበሉ ነው።
ስለዚህ ምናልባት ይሄ በዛሬው ዕለት ከሚፈርሙቸው ኤክስኪዩቲቭ ኦርደሮች ውስጥ መካከልም አንዱ ሊሆን ይችላል።
በነገራችን ላይ ወደ መቶ ይጠጋሉ የሚፈረሙት ኤግዘኪቲቭ ኦርደርስ ወይም የስራ አስፈጻሚ ትእዛዝን በለው። እነዚህ ናቸው በሀገር ውስጥ ጉዳዮች ላይ ያነሷቸው ነጥቦች።
እንግዲህ እነዚህን ነጥቦች የሚያመጧቸው ተጽዕኖች በተለይ በአሜሪካ ፖለቲካ፣ በውጭ ግንኙነቶች ላይ የሚያመጧቸው ተጽዕኖች ምንድን ናቸው የሚለውን በኋላም ወይም በነገ በሚቀጥሉት
መሰናዶች ተንታኞችን እየጋበዝን እያንዳንዶችን ጉዳዮች እንተነትናለን። ጊዜ ካለች ደግሞ ወደ የውጭ ፖሊሲዎችን በተመለከተ ያነሱትን ማንሳት እንችላለን።
እንመለሳለን ከአንተ ጋር እንግዱ። እንግዲህ አድማጮችና ተመልካቾቻችን ዛሬ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ከሚገኘው ስቱዲዮችን የ47ኛውን የዩናይትድ ስቴትስ ፕሬዚዳንት በዓለ ሲመት አስመልክቶ ያሰናዳነውን ልዩ መሰናዶ ነው ወደ እናንተ እያደረስን ያለ ነው። አሁን በቀጥታ የምናልፈው ይህንን በዓለ ሲመትና የስልጣን ርክክብ አስመልክቶ ከተለያዩ አድማጮች ተመልካቾችና የአሜሪካ ነዋሪዎች ያሰባሰብናቸው አስተያየቶች ናቸው። ወደዛው እንለፍ።
የኔ ሀሳብ ወይ የኔ ምኞት የአሜሪካ ኢኮኖሚ ለማንም አሜሪካዊ አስቀድሞ የሚመጣ ነገር ስለሆነ ያለውን ኢኮኖሚ ማሻሻል፣ እሱ ደግሞ ሊሻሻል የሚችለው የአሜሪካ መንግስት ጦርነት ውስጥ ኢንቮልቭ አድርጎ የሚደግፋቸውን ጦርነቶች ማቆም አለበት የሚል ሐሳብ ነው ያለኝ።
We wish to urge him in his quest to make America great that he continues to support Africa.
አሜሪካን ታላቅ ለማድረግ በሚያደርጉት ጥረት ለአፍሪካ USAID-ን በመሳሰሉ መርሃ ግብሮች በኩል የሚሰጠውን ድጋፍ እንዲቀጥሉልን ጥሪ ላቀርብላቸው እወዳለሁ። ምክንያቱም እነዚህ መርሃ ግብሮች በጣም ረድተውናል። የኬንያውያንን በአጠቃላይ የአፍሪካ ሕዝብን ኑሮ አሻሽለዋል። ስለዚህ እሳቸውም ይህንኑ እንዲቀጥሉ እመኛለሁ።
ፕሬዚዳንት ትራምፕ አፍሪካ ትልቅ የታመቃቀም ያላት መሆኗን እንዲያውቁ ማጸናለሁ። ሕዝቧ ሀብቷና ያሏት ድሎች እምቃቅሞቿ ናቸው። አፍሪካ ዩናይትድ ስቴትስ አጋርነት ያስፈልጋታል። ነገር ግን አጋርነቱ በጋራ መከባበርና በእኩልነት የተመሰረተ መሆን አለበት። አሜሪካ ገንቢ በሆነ መንገድ ከአፍሪካ ጋር የማትሰራ ከሆነ የአፍሪካ ሀገሮች ድጋፍ ፍለጋ ፊታቸውን ወደ ሌሎቹ የውጭ ኃይሎች ሊያዞሩ ይችላሉ። ያ ሲሆን ደግሞ የዩናይትድ ስቴትስን ተሰሚነት ሊያዳክም ይችላል።
He should stop illegal immigrants coming to the country.
ህገወጥ ፍልሰትን ማስቆም አለባቸው። አሜሪካን እንደ ድሮዋ ታላቅ ለማድረግ መሞከር አለባቸው።
አድማጮችና ተመልካቾቻችን ከዚህ ስቱዲዮ የዛሬውን በዓለ ሲመትና ቃለ መሐላ አስመልክቶ የሙያዊ ትንታኔያቸውን እንዲሰጡን በሜሪላንድ እዚህ አሜሪካ ውስጥ ሜሪላንድ ግዛት ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያ ጋብዘናል። ፕሮፌሰር ጌታቸው እንኳን ደህና መጡ።
እኔም አመሰግናለሁ ስለጋበዛችሁኝ። መልካም ቀን።
መልካም፣ እናመሰግናለን። እንግዲህ ፕሮፌሰር፣ ዛሬ ዓለምም የአሜሪካውያንም በጉጉት ሲጠብቁት የነበረው የትራምፕ በዓለ ሲመት ተከናውኗል። ንግግራቸውንም አድርገዋል። በዚህ በንግግራቸው በርካታ በምርጫ ዘመቻቸው ላይ ሲያነሱ የነበሯቸውን ከዛሬ ጀምሮ ተፈጻሚ የሚያደርጓቸውን ነገሮች አንስተዋል እና ምናልባት በመጀመሪያም የተናገሩትም ቁልፍ ትኩረት ያደረጉበትም ህገወጥ ስደትን ይመስለኛል እና እስኪ ምንድን ነው የዛሬው ንግግራቸው አንድምታ?
አመሰግናለሁ። እንግዲህ መጀመሪያ በፉክራቸው ጊዜ በተለይ ከደቡብ አሜሪካ ከሜክሲኮ ለምሳሌ የሚገቡትን ሰዎች ህገወጥ የሆኑትን እነዛን በመጀመሪያው ቀን አባራቸዋለሁ የሚል ተስፋ ሰጥተው ነበረ። አሁንም ያንኑ ደግሞ ነው የተናገሩት እና በተለይም ደግሞ ያንን ድንበር በወታደር አጥረዋለሁ የሚልም እና አሜሪካ የቁልቁሎሽ ሄዳለች እና አሁን የቁልቁሎሹ ይቀራል፣ ይሄ የደስታ ቀን የነጻነት ቀን ነው ብለዋል። እና ያንን ነው እንግዲህ ብዙ የተናገሩት ነገሮች አሉ። አንኳሩ ግን ይሄ ነው። ምክንያቱም ብዙ ህገወጥ ነው የሚባሉ ሰዎች ይባረራሉ። ያ እንግዲህ ህዝቡን ሁሉ ሊያናጋው ይችላል፣ ኢኮኖሚው ሊያናጋው ይችላል። ምናልባትም ደግሞ ወደፊት የህግም እይታ ሊኖረው ይችላል እና ያንን ይመስላል። እንግዲህ
ዛሬ በዚህ በበዓለ ሲመቱ ላይ የታደሙ ሰዎችን ስናይ ከፊት ያየናቸው ባልተለመደ መልኩ እነዚህ ግዙፍ የቴክኖሎጂ ኩባንያ የሆኑት ባለቤቶች እነ ማርክ ዙከንበርግ እና ኤለን መስክ የመሳሰሉት ይገኙበታል እና ይሄ ምናልባት ስለ ቀጣዩ ትራምፕ አስተዳደር የሚነግረናል። ምናልባት ለንግድና ኢንቨስትመንት ካላቸው ትኩረት ወይም ደግሞ የመናገር ነጻነት ላይም የጠቀሱት ነገር አለ።
አሁን ፕሬዚደንቱ ወጪው ፕሬዚደንት ባይደን ከመውጣታቸው በፊት በጣም ያሰጋኛል ያሉ ነገር አለ። በጣም በታሪክ የሚጠቀስ ነው። ልክ ፕሬዚደንት ዳዊት አይዘንሃወር በአንድ ጊዜ ሁለተኛው ዓለም ጦርነት በኋላ ሚሊተሪ ኢንዱስትሪያል ኮምፕሌክስ ሚሊተሪና የገንዘብ ያላቸው ሰዎች እነኛ ሰዎች አሜሪካን ያሽከረክራሉ እንዳሉት ሁሉ አሁንም ባይደን የመጨረሻ ንግግራቸው ታሪካዊ መጨረሻ ንግግራቸው ያደረጉት ይቺ አገር በጥቂት ሀብታሞችና በገዢው ክፍል የተበሳጠ አንድ ላይ የሆነ ሂደት ያሳየዋልና ይሄ ደግሞ ለአገራችን ክፉ ነው፣ መጥፎ ነገር ነው የሚሆነው ብለው የከበርቴዎችና የፖለቲካ ሰዎች አንድ ላይ መቀናጀት አገሪቷን ወደ መጥፎ ነገር ይወስዳል ብለው አስጠንቅቀዋልና ያንን ነው የሚያመለክተው። አሁን ዳሽው ደግሞ ከፊት ለፊት የተቀመጡ ሰዎች ብዙ የታወቁ የንግድ ሰዎች አሉ፣ የቴክኖሎጂ ሰዎች አሉ፣ ብዙ ገንዘብ ያዋጡት እነሱ ናቸው። ትራምፕንም ደግሞ ከመጀመሪያው ጀምሮ የደግፉት እነሱ ስለሆነ እንደኚህ እንግዲህ ለሚመጣው 4 ዓመታት ውስጥ ብዙ ተጽዕኖ ይኖራቸዋል። የንግዱ ክፍል ብቻ ከፍ ከፍ እያለ እየናረ ሌላው ሊኮሳመን ይችላል የሚልም ስጋት አለና ያን ያሳያል።
እንግዲህ ትራምፕ ንግግራቸውን ከግማሽ ሰዓት በፊት ነው አድርገው የጨረሱት። በሚቀጥል ከዚህ በኋላ በሚኖራቸው ፕሮግራም ደግሞ ይሄ ኤክስኪዩቲቭ ኦርደር የሚባሉትን ትዕዛዞችን ይፈርማሉ፣ ማስፈጸሚያ ትዕዛዞችን ይፈርማሉ ተብሎ ይጠበቃል። እና ዛሬ ያደረጓቸው ንግግሮች እነዚህ የሚፈርሟቸው ትዕዛዞች ምን ሊሆኑ እንደሚችሉ የሚያመላክቱት ነገር አለ? ምን አይነቶች ትዕዛዞችን ያወጣሉ ብለን እንጠብቅ?
እንግዲህ ብዙ ምርጫው ጊዜ የተናገሩ ነገር አለ። ያንን እንግዲህ ተስፋ የሰጡት ህዝብ አለ፣ የመረጣቸው ህዝብ እና ያንን ተፈጻሚ ለማድረግ ነው። ለምሳሌ ጾታዊ እንትን ሁኔታ ክፍፍል ወንድና ሴት ብቻ ነው ያለው እንጂ ወንድ ሴት ሆኖ ሴት ወንድ የሆነችበት ሁኔታ አይኖርም፣ ክፍፍሉ እንደዛ ነው የሚልም አስቀምጠዋል። አገራችን ደግሞ እንደ መጀመሪያ ጊዜ ታደሰች፣ ተወለጀ፣ ነጻነት አገኘን ዛሬ ብለው ተናግረዋል። ያን እንግዲህ እንዴት እንደሚተረጉሙ ስራ ላይ ይታያል። ሌላ ደግሞ መኪና ለምሳሌ በኤሌክትሪክ መኪና የሚካሄዱትን እነሱን ሁሉ አቁምና አገራችን ውስጥ የሚካሄዱትን የሚሰሩትን መኪናዎች እነሱ እንትን እንዲሉ እንዲያመርቱ አደርጋለሁ። ሌላው ደግሞ
የኤሌክትሪክ መኪና ግዳጅ እየተጣለውን
አቆማሉ፣ በባይደን ጊዜ የተደረገው ግዳጅ አቆማሉ የሚል ነው። እንግዲህ የአሜሪካንን ኢኮኖሚ በዛ አሰራራለሁ። ሌላ ደግሞ እንደዚሁ የአሜሪካንን ኢኮኖሚ እንዳይወዳደሩ የውጭ ሀገራት እንደ ሜክሲኮ፣ እንደ ካናዳ፣ በተለይም ደግሞ እንደ ቻይና ያሉትን 25% አስቀምጣለሁ ታሪፍ ያሉት አለ። እነዛ እንግዲህ ታሪፍ ተጨመረ ማለት መጨረሻ ላይ የሚጎዳው ህዝቡ ነው፣ ሸማቹ ህዝብ ነው። እና ያ ሸማቹን ህዝብ ቅድም የተናገሩት ኢንፍሌሽን የዋጋ ንረትን አቆማለሁ ብለዋል። እንግዲህ ያ እንግዲህ የዋጋ ንረትን ሊያስቆም አይችልም። እንግዲህ የተናገሩት አለ ስራ ላይ ሲውል እንዴት ነው የሚሆነው ነው እና ያንን ያመላክታል።
አሁን እንዳሉት ስራ ላይ ሲውል እነዚህ ትዕዛዞችም ሆኑ ዛሬ የተናገሯቸው አስፈጽማሉ ያሏቸው ጉዳዮች፣ በምርጫው ወቅትም ቃል የገቧቸው ጉዳዮች በምን መልኩ ነው ተፈጻሚ የሚሆኑት፣ የሚያመጡትስ ተጽዕኖ ምን ይመስላል የሚለውን እንዳሉት ወደፊት የምናየው ነገር ይሆናል። ምናልባት የመጀመሪያዎቹ 100 ቀናት ብዙ ጊዜ በፕሬዚዳንቶች የስራ ዘመን በጣም ዋና ተደርገው ይወሰዳሉ፣ ትንታኔ ይሰጥባቸዋል። ብዙ አይኖችም በእነዚህ በ100 ቀናቶች ውስጥ በሚፈጽሟቸው ጉዳይ ላይ ያተኩራሉ። ለምንድን ነው
እንግዲህ 100 ቀናት የሚባሉት? እንደ በተለምዶ ነው። ከዚያ ያነሰም ሊሆን ከዚያ ሊበልጥም ይችላል። ዋናው ግን እቺን 100 ቀናት የጫቁላ ጊዜ ስለሆነ እንዲያው ተስፋ እንስጠው፣ እድል እንስጠው ብሎ ፕሬዚዳንቱን ተስፋ የመስጠት ጊዜ ነው። በዛ ላይም ደግሞ ይሄ ፕሬዚዳንቱ ቃል የገባውን በዛ 100 ቀናት ውስጥ አስፈጽማለሁ የሚለውን ቀደም ተከተሉን ስራ ላይ የሚያውልበት ጊዜ ነው እና በዛ አይነቱ ነው የሚታየው። እና በተለምዶ 100 ቀን ተባለ እንጂ ያ ሰውዬ እድል እንስጠው፣ 100 ቀን እድል እንስጠው የሚባለው አፍ አይደው፣ ግን እንግዲህ እንደዛ ተብሎ ነው የሚታየው። ዋናው ግን በዛ በ100 ቀናት ውስጥ ምን ይሰራል፣ ተስፋ የሰጠውን ስራ ላይ ያውላል ወይ? እነዚህ ናቸው እንግዲህ
የሚገመገሙበትና ወደዛ መንገድ እየሄዱ ነው ወይ የሚለው የሚታይበት
አቅጣጫ ሰጪ ነው።
ፕሮፌሰር፣ ውይይታችንን እንቀጥላለን። ሌሎች ነጥቦችንም አጠቃላይ ታሪካዊ ሂደቱንም ወደ በኋላ ላይ እናነሳለን። አሁን ባልደረባዬ ኤደን ገረመው ይሄ ቃለ መሐላው በሚፈጸምበት የአሜሪካ ምክር ቤት አካባቢ ትገኛለች። አሁን ደግሞ በቀጥታ መስመር ያለውን ሁኔታ ልታጋራን አብራናለች። ኤደን፣ እንደምን ዋልሽ? በኛ በአሜሪካ በዚህ በዩናይትድ ስቴትስ ሰዓት አቆጣጠር በኢትዮጵያ ደግሞ እንደምን አመሸሽ?
ጤና ስጥልኝ ስመኝሽ፣ እንደምን ዋልሽ? አንቺም እንዲሁም አድማጭ ተመልካቾቻችን እንደምን አመሻችሁ?
እንግዲህ በተለምዶ የዚህ የባለ ሲመት የቃለ መሐላ ስነ ስርዓት በውጪ ነበር የሚካሄደው። በጣም ብዙ ከ250,000 በላይ ሰው ይገኝበታል ተብሎ የሚጠበቅ ነበር። ድንገት ግን በቅዝቃዜ ምክንያት ወደ ምክር ቤት ውስጥ እንዲከናወን ተደርጓል። አንቺም እንደማይሽ ውጭ ነሽ ያለሽው፣ ሞቅ ያለ ልብስ ለብሰሻል። ቅዝቃዜው እንዴት እያደረገሽ ነው?
ቅዝቃዜው እንግዲህ በጣም ከፍ ያለ ነው። ከዜሮ በታች ወደ 14 ዲግሪ ወርዷል። አሁን ደግሞ ጠዋት ሲጀመር ከዜሮ በታች ኔጌቲቭ 8 አካባቢ ነበር። በዲግሪ ሴንቲግሬድ ነው የማወራው፣ በፋራናይት አይደለም። ለአድማጮቻችን እንዲገባቸው በሚል ነው። በዚህ የተነሳም እንግዲህ የበዓለ ሲመቱ ለወራት ሲዘጋጁበት የቆዩት የበዓለ ሲመት ኮሚቴዎች ወደ የአሜሪካ ካፒቶል ሂል ተብሎ ወደሚታወቀው የህግ መወሰኛው ምክር ቤት ለማስገባት የበዓለ ሲመቱ ስነስርዓት ወደዛ ለማስገባት ተገደዋል ማለት ነው። ወደ 250,000 ሰዎች በጎዳና ላይ ይታደሙ ነበር። የጎዳና ላይ ይሄ ፓሬድ ተብሎ የሚታወቀው የእግር ጉዞ ምሱም ተስተጓጉሏል። የፕሬዚዳንቱ በዓለ ሲመት ከዚህ ቀደም በታሪክ እንግዲህ በሮናልድ ሬገን አስተዳደር ሳቸው ሲሾሙ በጎርጎሮሳውያኑ የዘመን አቆጣጠር በ1985 ከተደረገ በኋላ ይሄ የእሳቸው ነው ውስጥ ተደርጎ ሲካሄድ ማለት ነው። እስካሁን እንግዲህ ያው አሜሪካ ዩናይትድ ስቴትስ አዲሱን ፕሬዚዳንቷን 47ኛውን ፕሬዚዳንቷን ተቀብላለች። የአየር ሁኔታው ግን ብዙ ነገሮችን ወይም ደግሞ ከዚህ በታሪክ ራሱ የተለመዱ እንቅስቃሴዎችና መርሃ ግብሮችንም ጭምር ነው ያስተጓጎለው።
እስቲ እንግዲህ እንዳልሽው ፕሮግራሙ በምክር ቤቱ ውስጥም ቢሆን ጥቂት እንግዶች ብቻ በተገኙበት ተካሂዷል። ቃለ መሐላቸውን ፈጽመዋል፣ ንግግራቸውንም አድርገዋል። ሂደቱ ምን ይመስል ነበር? ከጠዋት ጀምሮ ያለው እንግዲህ ወደ ምክር ቤቱ ከመምጣታቸውን በፊት የተለያዩ ስነ ስርዓቶች ነበራቸውና እስኪ እስካሁን የነበረው ሂደት ምን ይመስላል?
እስካሁን በነበረው እንግዲህ ጠዋት ንጋት ላይ በነበረው መርሃ ግብር ሴንት ጆን ተብሎ የሚታወቀው በቅዱስ ዮሐንስ ቤተክርስቲያን ተገኝተው የጸሎት መርሃ ግብር ተሳትፈዋል። ከምክትላቸው ወይም ደግሞ ምክትል ፕሬዚዳንት ሆነው ከተሾሙት ከጄዲ ቫንስ ጋር ማለት ነው ይህንን ያደረጉት። ከዛ በማስከተል ደግሞ በዋይት ሀውስ ተገኝተው ከጆ ባይደን እና የቀድሞ የቀዳማዊት እመቤት ጅል ባይደን ጋር የመጨረሻ ጊዜ የሻይ ስነስርዓት መርሃ ግብር ላይ ተሳትፈዋል። በሚያስገርም ሁኔታ ሁለቱ መሪዎች ከዚህ ቀደም እንግዲህ ታሪካዊ በሆነ ሁኔታ ትራምፕ ምርጫውን አልተሸነፍኩም ስላሉ ይሄ ሂደት ለጆ ባይደን አልተደረገላቸውም፣ ይሄ የሻይ ቡና ጠጡ ስነስርዓት። አሁን ግን እሳቸው አድርገዋል። ከዛም በኋላ ደግሞ በሚያስገርም ሁኔታ ሁለቱም ካፒቶል ሂል ተብሎ ወደሚታወቀው የህግ መወሰኛው ምክር ቤት አንድ ላይ በመኪና ሲጓዙ ታይተዋል። እዛም የደረሱት አንድ ላይ በመጓዝ ነው፣ ሁለቱ ተሰናባቹ ፕሬዚዳንት ጆ ባይደን እና አሁን ስልጣን የተረከቡት ፕሬዚዳንት ትራምፕ ማለት ነው። ከዛ በማስቀጠል እንግዲህ የሚጠበቁ መሰናዶዎች ነበሩ። በዓለ ሲመቱን የዩናይትድ ስቴትስ ጠቅላይ ፍርድ ቤት መሪ የሆኑት ናቸው ይህንን በዓለ ሲመት ያከናወኑት። የቃለ መሐላ ስነ ስርዓት በቅድሚያ ጄዲ ቫንስ ብዙዎቹ እንደተመለከቱት፣ ከዛ ደግሞ በማስከተል የዩናይትድ ስቴትስ 47ኛ ፕሬዚዳንት የሆኑት ፕሬዚዳንት ዶናልድ ትራምፕ ተረክበዋል ማለት ነው። በዓለ ሲመታቸው በዩናይትድ ስቴትስ የሰዓት አቆጣጠር ልክ እኩለ ቀን 2:01 ላይ ነው የተከናወነው። ከዛ በኋላ ግን ከ35 ደቂቃ በላይ የተራዘመ የተለያዩ ንግግሮችን የተለያየ ጉዳዮችን የዳሰሰ ንግግር አድርገዋል። ከዚህ በኋላ ደግሞ በማስከተል ወደ ዋይት ሀውስ እንደሚያቀኑ የተለያዩ መርሃ ግብሮች አሉ። ወደ 20,000 የሚሆኑ አድናቂዎቻቸው እሳቸውን የመረጡ ከተለያየ አገር ተጉዘው የመጡ አሜሪካውያን ወደሚገኙበት ካፒታል ዋን አሬና ተብሎ ወደሚታወቀው በዋሽንግተን ዲሲ ትልቁ ስቴዲየም አካባቢ በመሄድ ደጋፊዎቻቸውን ያወያያሉ ማለት ነው። ንግግር ያደርጋሉ፣ ያወያያሉ ሳይሆን ንግግር ያደርጋሉ። እነዚህን የመሰሉ መርሃ ግብሮች ናቸው እንግዲህ እስካሁን የተካሄዱት ሁነቶች ማለት ነው ከንጋት ጀምሮ።
እንግዲህ ኤደን፣ በተለምዶ በዚህ ቃለ መሐላ ወይም የበዓለ ሲመት ስነ ስርዓት ላይ በጣም ብዙ ሺህ ታዳሚዎች ነበሩ የሚገኙት። አሁን ግን ጥቂት መቶዎች የሚቆጠሩ ሰዎች በምክር ቤት ውስጥ ነበሩ። ማን ናቸው እዛ ቦታ ላይ የነበሩት? ምናልባት ከቀድሞ የፕሬዚዳንቶች ወይም የአሜሪካ በህይወት ያሉ የቀድሞ ፕሬዚዳንቶች የተወሰኑትን አይተናል። እንደው ጠቅለል አድርገሽ ግን ማን ተገኝቷል በዚህ ስነ ስርዓት ላይ?
እንግዲህ አንቺ እንደጠቀሽ ነው በዚህ በአየር ንብረት ምክንያት በጎዳና ላይ ከ250,000 ሰዎች በላይ ተሰብስበው የሳቸው በሞተረኞች ተከበው ሲሄዱ ለማየት የሚታደሙ ሰዎች ነበሩ። ግን እንደተባለው በአየር ንብረቱ በአየር ጸባዩ ምክንያት ሊያደርጉ አልቻሉም። በካፒቶሉ እንግዲህ የአሜሪካ የህግ መወሰኛ ምክር ቤቱም ሊሸከም የሚችለው የመቀመጫ ቁጥር እስከ 600 ባለው ብዙ ሰዎች ያን ያክል ሰዎች ገብተው ታድመዋል። እንደ አንቺም እንደጠቀሽው የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች ፕሬዝዳንት የቀድሞ ፕሬዝዳንት ቢል ክሊንተን ከባለቤታቸው ሂላሪ ክሊንተን፣ ጆርጅ ቡሽ እና ባለቤታቸው፣ ሌሎችም ደግሞ መሪዎች ተገኝተዋል። በሚያስገርም ሁኔታ ሚሼል ኦባማ በዚህ መርሃ ግብር ላይ አልገኝም ብለው ቀደም ብሎ ቢሮቸው ወይም ደግሞ ጽህፈት ቤታቸው ባስታወቀው መሰረት በዚህ ስነስርዓት ላይ አልተገኙም። ግን ባለቤታቸው ባራክ ኦባማ ታድመው ታይተዋል። ከዚህ በተለየ ግን የእሳቸውን በዓለ ሲመት ለየት የሚያደርገው በከፍተኛ ሁኔታ ከሴናተሮች ከዲፕሎማቶች ልክ የነበሩት የቴክኖሎጂ ዲታዎች የሚባሉት ደግሞ ዓለምን በማህበራዊ ድረገጽና በቴክኖሎጂ የሚመሩ ጎምት የተባሉ ሀብታሞች ናቸው። የአማዞኑ ጄፍ ቤዞስ ነበረ። ኤሎን መስክ ያው በእሳቸው አስተዳደር ሹመት የተሰጠው ሰው ነው። የቴስላ ባለቤት ወይም የስፔስኤክስ ባለቤት እሱም ነበረ በስነስርዓቱ ላይ። የቲክቶክን ባለቤት በስነስርዓቱ ላይ ታድሞ ታይቷል። እጅግ ብዙ የቴክኖሎጂ ስመጥር የተባሉ ገናና ሰዎች እንዲሁም የፌስቡኩ ወይም የሜታው ማርክ ዘከርበርግን ጨምሮ ተገኝተዋል ማለት ነው። ይህ እንግዲህ እሳቸው ለቴክኖሎጂ የሰጡት ልቀት በንግግራቸውም ማርስ ላይ የዩናይትድ ስቴትስን ባንዲራ አስቀምጠን እንታያለን ብለዋል። በዛ ሰዓት እንደውም ካሜራው ወደ ኤሎን መስክ አሜሪካውያን ማለም አለባቸው ማደግ አለባቸው የብልጽግና ዘመን ነው ብለው ነው ያወጁት። በዛም ወቅት የእሱ ፊት ሲታይ ነበረ። እንግዲህ እነዚህን ይመስላሉ የእሳቸው አስተዳደር ምን እንደሚመስልም ያመላከተ ነበር ማለት እንችላለን።
ኤደን እንግዲህ ከአርባ ዓመት በላይ ያልታየ የተባለው እንቅስቃሴ ተቋቁመሽ ይህንን መረጃ ለአድማጮቻችንና ለተመልካቾቻችን ስላጋራሽልን እጅግ አድርጌ አመሰግናለሁ። እንግዲህ በደንብ ዳደብረብ አድርጊ።
እሺ፣ አመሰግናለሁ ስመኝሽ። መልካም ቀን።
በጣም አመሰግናለሁ። በነገራችን ላይ አድማጮችና ተመልካቾቻችን እንደ አውሮፓውያን አቆጣጠር በ1841 ዘጠነኛ የአሜሪካ ፕሬዚዳንት ሆነው ቃለ መሐላ ፈጽመው የነበሩት የ68 ዓመቱ ዊሊያም ሃሪሰን በአሜሪካ ታሪክ አጭር የስልጣን ዘመን የነበራቸው መሪ እንደሆኑ ይነገራል። ለዚህ ምክንያቱ ደግሞ በበዓለ ሲመታቸው እለት ምንም አይነት ኮፍያ፣ ካፖርትም ሆነ ጓንት ሳያደርጉ ከፍተኛ ቅዝቃዜና ዝናብ ውስጥ ባደረጉት ረጅም ንግግርና የፈረስ ጉዞ ምክንያት ለኒሞኒያ በሽታ በመጋለጣቸው መሆኑን ነው ታሪክ የሚያሳየው። እንግዲህ ትራምፕ ጥንቃቄ አድርገው ይህንን የዛሬውን ስነ ስርዓት ወደ ምክር ቤት ውስጥ አድርገው ቅዝቃዜውን ለማምለጥ ሞክረዋል። እንግዲህ ወደ ፕሮፌሰር ወደ እርስዎ ልመለስ። ብዙ ጊዜ የዓለም መሪዎች ምርጫ እንዳሸነፉ ወዲያው ነው ስልጣን የሚረከቡት። ለምሳሌ እንግሊዝ በማግስቱ ነው ስልጣን ተረክበው ስልጣን የሚጀምሩት። አሜሪካ ግን ወደ 11 ሳምንታት ያክል ይቆያሉ። ለምንድን ነው ወዲያውኑ ይህን ያህል ሳምንት የሚቆየው ስልጣን ቃለ መሐላ ፈጽሞ ስልጣን ለመረከብ?
አዎ፣ መጀመሪያ ይሄ ረዘም ያለ ጊዜ ያለው ያ የሚወጣው ፕሬዚዳንት የሚያደርገው የመጨረሻዎቹ ሁኔታዎች አስተካክሎ እንዲወጣ፣ የሚመጣውን ደግሞ አዲሱ ፕሬዚዳንት እድል እንዲኖረው ካቢኔዎቹን እንዲመርጥ የሚሰራውን ደግሞ እንዲያስቡበት ፋታ ጊዜ ለመስጠት ነው እና ይህ ትንሽ የረዘመ ይመስላል፣ ግን አስፈላጊም ነው። ህጉም እንደዛ ነው የሚለው። ለዚህ ነው
እንግዲህ ዛሬ እንዳየነው ትራምፕ ወደ ቃለ መሐላው በሚመጡበት ቀን ከተሰናባቹ ፕሬዚዳንት ጆ ባይደን ጋር በአንድ ሊሞዚን ተሳፍረው ነው የመጡት። አብረው ወደ ምክር ቤቱ ሲገቡ አብረው ሲያወሩም ታይተዋል። እና እንግዲህ በአንድ ወቅት በምርጫ ዘመቻቸው ወቅት የቃላት ጡጫ ሲወራወሩ የነበሩ አይመስሉም ነበር። እና ይሄ ስለ አሜሪካ ዲሞክራሲ ምን ይናገራል? ምን ያሳያል?
እንዳልሽው በምርጫው ጊዜ ሁላቸውም ተቆሳስለዋል፣ መጥፎ ነገርም ተነጋግረዋል ስለ እያንዳንዱ ለማሸነፍ ሲሉ። አሁን ግን በዚህ በሽግግሩ ወቅት አሁን በሚቀበልበት ጊዜ በትረ መንግስቱን አንድ ላይ መሆናቸው አንደኛ የአሜሪካን ዴሞክራሲ የሰለጠነ ስልጡን የሆነ መንግስትና ስነ ስርዓት እንዳለ በስነ ስርዓት እንደሚያምኑ እንደዚሁ ደግሞ የመቻቻልም ደግሞ የሚያሳዩ ነው። ሌላው ደግሞ ለህዝቡም ለሚከተላቸው ለማይከተላቸው አንድ ላይ ሆናልና ወደፊትም እናንተ ህዝቡም በተከፋፈሉም አንድ ላይ ሆኖ የሚል ትምርት የሚሰጥ ነውና በዛ አይነት ነው የሚታየውና ይሄ የሰለጠነና ጥሩ እይታ የሚሰጥ ነው ለተመልካችም ሁሉ በዛ ሁኔታ ነው የሚታየው።
ምናልባት ለሌሎች ዓለም ሀገራት በተለይ ለቦል አፍሪካ ሀገራት የሚያስተላልፈው መልእክት አለ?
ብዙ አለ። ያለፈው ሁሉ ጊዜ አንደኛ ስልጣን ላይ የቆዩ ግዚያቸውን እንትን ይያሉ ተዋርደው ነው የሚወጡት። ጥሩ ሽግግርም የለም። ሽግግርም ቢኖርም ለአንድ ጊዜ ነው እንጂ ሁለተኛ ሶስተኛ ምርጫ የለም። ለዚህ ነው ሰስቴንድ ዲሞክራሲ አለ የሚባለው። አንድ ምርጫ ማሸነፍ ይችላል፣ ግን ሁለተኛ ምርጫ ሶስተኛ ምርጫ ይካሄዳል ወይ? ዲሞክራሲ ስረመሰረት ይዟል ወይ? ሰስቴንድ ሆኗል የሚባለው ያ ነው። እና ተፎካካሪ እንደ ጠላት ነው የሚታየው። ከኔ ጋር ነህ ወይንም ከጠላቴ ከነሱ ጋር ነው የሚል ለሁለት አንጃ የተከፈለ እይታ ነው ያለው፣ የተንሸዋረረ እይታ ነው ያለው። እና ይሄ አስተማሪ ከሆነ አስተማሪ ይሆናል ብዬ ነው የምገምተው። ግን ብዙዎቹ ዲክቴተሮች፣ አምባገነኖች አይማሩም። እኔ እውነተኛ ነኝ፣ እግዚአብሔር ከኔ ጋር ነው ያለው፣ ሰው ይደግፈኛል ይላሉ። ሰው ለአንድ ጊዜ ነው የሚደግፍ፣ ሁልጊዜ አይደግፍም። እና የሚፈለገው ካልተሰጠው፣ የፈለገውና ያመነበት ካልተሰጠው፣ ኢኮኖሚው ካልተሻሻለ፣ ሰብአዊ መብቶች ካልተጠበቁለት፣ ሰው ተመልሶ ነገ አፈር አይንህን ላፈር ነው የሚለው። እና ጥሩ ምሳሌ ነው ይሆናል፣ ግን አይቀበሉትም።
እንግዲህ እንዳሉት ጥሩ ምሳሌ ይሆናል የሚለው ጥሩ መልእክት ይመስለኛል። እንግዲህ የዓለም አቀፍ ግንኙነት መምህር ኖት፣ ለፖለቲካ ሳይንስ ተመራማሪ ምኖትና የዛሬውን የቃለ መሐላ ስነ ስርዓት የተናገሯቸው ንግግሮች ሲሰሙ ምን ታዩት? በተለይ በመጪው አራት ዓመት ምን ሊመስል ይችላል? እንደው አመላካች ነገር አግኝተውበታል?
እንግዲህ ትራምፕ የሚመዘነው ባለፈው ጊዜ ስልጣን ላይ በነበረ ጊዜ በተናገረውና ባወጣው ፖሊሲ ነው። ለምሳሌ አፍሪካ ሀገሮችን እዳሪ መውጫ ናቸው እያሉ ማቆሸሹ፣ ጥቁሩንም ስፓኒኩንም ደሞ እንትን ማዋረዱ፣ እነዛ እንዳለ ሆኖ አሁን ግን ሰው አይለወጥም አይባልም፣ ይለወጣሉ። ሁኔታውን ደግሞ በተመክሮ ያገኙት ነገር አለ። ጥሩ መሪ ሊወጣቸው ይችላል። እንግዲህ ዋናው ግን አማካሪዎቻቸው ማዳመጥ አለባቸው። ብዙ ጊዜ እሳቸው እኔ ያልኩት ብቻ ነው የሚሉትም የሚነቅፏቸውን በስራ ላይ የሚነቅፏቸውን ሁሉ ያው ብዙዎቹን አባረዋል፣ እንዲያውም ለፍርድ አቅርባቸው እያሉ ነው። ያ ሁኔታ ነው እና የውጭ አገራት እንግዲህ ከዚህ ምን ፖሊሲ ነው ለእኛ የሚሆነው? ፖሊሲ እንግዲህ በጠቅላላው እንትን አመራር ገጽታ ይሰጣል እንጂ የእያንዳንዱ አገር ከአሜሪካ ጋር ያላትን ግንኙነት፣ የኢኮኖሚ ግንኙነታቸውን፣ ሰብአዊ መብት ሁኔታዎቹን ከዛ በኩል ነው የሚታየው። ግን በአጠቃላይ ጥሩ መንፈስ ነውና ሌሎቹም እንደዚሁ በተስፋ መጠበቅ አለባቸው፣ በተስፋ መኖር አለባቸው።
በጣም አመሰግናለሁ ፕሮፌሰር። እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ተመልሰው የመጡበት መንገድ ወደ ኋላ ሲቃኝ ፕሬዚዳንት ትራምፕ ምን ይመስላል የሚለውን የሚቃኝ ጥንቅር ነው ተከታዩ። ትራምፕ ለማሸነፋቸው ዋና ዋና ምክንያቶች ምንድን ናቸው? ትራምፕ በምርጫው ዘመን ወቅት ያስተላለፏቸው መልእክቶች ደጋፊዎቻቸውና ድምጽ ሰጫቸው በደንብ በሚገባ መድረሱንና ይህም ለመመረጥ እንዳበቃቸው የሚመለከት ነው። እንግዱ ወልዴ ያጠናቀረው ዘገባ ቀጥሎ የሚቀርብ ይሆናል። ከዛ በፊት ግን የትራምፕ የመጡበት መንገድ ምን ይመስላል የሚለውን የሚያስቃኘውን ተከታዩን ዘገባ እንመልከት።
በ2024 ምርጫ ዶናልድ ትራምፕ ህዝባዊውንም ሆነ ኤሌክትራል ካሌጅ ተብለው የሚጠሩትን የአስመራጮች ድምፅ አሸንፈው ዛሬ ቃለ መሐላ ፈጽመዋል። ትራምፕን ለድል ያበቋቸው በርካታ ጉዳዮችና ሁኔታዎች እንዳሉ የፖለቲካ ትንታኞችም ሆነ የትራምፕ ደጋፊዎች ያስረዳሉ። ትራምፕ በ34 ወንጀሎች ጥፋተኛ ቢባሉም ከዚህ በፊት ባልተለመደ ሁኔታ ለድል በቅተዋል። አሜሪካውያን በኢኮኖሚውም ሆነ በሌሎች ሁኔታዎች የገጠማቸውን ችግር እንደሚረዱና ችግሩንም ለመቅረፍ እንደሚሰሩ ቃል መግባታቸው የድምፅ ሰጪዎችና ደጋፊዎቻቸው ጆሮ መድረሱ አሜሪካ ትቅደም የሚለውና ጠንከር ያለ ነው የተባለው መልእክታቸው ቁልፍ የሆኑ ድምፅ ሰጪዎችን ኢላማ አድርገው መልእክታቸውን ማስተላለፋቸው ኢኮኖሚው በፈጠረው ሁኔታ ኑሮ የከበዳቸውን ድምፅ ሰጪዎችን ኢላማ ማድረጋቸው ከሚጠቀሱት ውስጥ ናቸው። ትራምፕ ለድል የበቁበት መንገድ ምን ይመስላል? በምንስ ይገለጻል? ለድል ያበቋቸው ሌሎች ምክንያቶችስ ምንድን ናቸው ስንል በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር መሐመድ ጣይሮን ጋብዘናል።
ዲስኮንተንት ነበር በህዝቡ ውስጥ። በተለይ ያለፉት 4 ዓመታት የዲሞክራቶቹ አስተዳደር በጣም ጽንፍ የረገጠ ነው፣ ግራ ዘመም ነው፣ የተለጠጠ ነው የሚል ትችት አለ። በተለይ ቫይስ ፕሬዚደንቷ መጨረሻም ለፕሬዚደንትነት ተወዳድራ ትራምፕ ያሸነፋት በጣም ግራ ዘመም ናት። ብዙ ነገሮችን በጣም አቅላ ነው የምታየው። የአሜሪካን ባህል አትወድም። ይህንን መንግስት የአሜሪካ መንግስት ግራ ዘመም እንዲሆን ትፈልጋለች። ኢሚግሬሽን ደግሞ በሩ ክፍት ነበር፣ የፈለገ ሰው መግባት ይችል ነበር አሜሪካ ብለው ሚዲያውን በተለይ ትራምፕ የሚዲያ ስበት ስላለው የሚዲያ አቴንሽን በጣም ስለሚስብ ይሄንን ህዝብን አሳምነዋል። ሶ ይሄም ለሱ ጠቅሟል።
ከዚህ በተጨማሪም በኢኮኖሚው ረገድ ያለውን የዋጋ ግሽበት እንደሚያስተካክሉ፣ የታክስ ማሻሻያ እንደሚያደርጉ፣ ከቻይና በሚገቡ ርካሽ ሸቀጦች ላይ ታሪፍ እንደሚጥሉ ማስታወቃቸው ከተከታዮቻቸው ድጋፍን እንዳገኘ ፕሮፌሰር መሐመድ ጣይሮ ጠቁመዋል። በመጀመሪያው ያስተዳደራቸው ዘመን ኢኮኖሚው በአንጻራዊ የተሻለ መሆኑ አሁን ለሚታየው የኢኮኖሚ ችግር የዲሞክራቲክ ፓርቲው መፍትሄ አያስገኝም የሚል እምነት በደጋፊዎቻቸው ዘንድ ማደሩ ተጨማሪው ምክንያት እንደሆነ ጠቅሰዋል። ሌላው ደግሞ የጾታ ጉዳዮችን የተመለከተው ሲሆን ወንዱ ራሱን እንደ ሴት የሚያቀርብበት፣ በተቃራኒው ሴቷ እንደ ወንድ የምትቀርብበትን ሁኔታ እርሳቸውም ሆኑ በአብዛኛው ወግ አጥባቂ የሆኑት ደጋፊዎቻቸው አጥብቀው የሚቃወሙት መሆኑ ሌላው ጉዳይ እንደሆነ እንግዳችን አውስተዋል። ባይደን ምርጫው 100 ቀናት ብቻ ሲቀሩት ለመውጣት መወሰናቸው በተተኪዋ ተወዳዳሪ ካመላ ሄሪስ ላይ የፈጠረው ጫናም ተጠቃሽ ነው። ካመላ ሄሪስ በሕዝብ አስተያየት መለኪያዎች ተቀባይነታቸው እየቀነሰ የመጣው የጆ ባይደን አጋር መሆናቸውም የእርሳቸውን ተቀባይነት እንደ ጎዳው ተንታኞች ያወሳሉ። ካመላ ሄሪስ እጅግ አንገብጋቢ ከሆነው የኢኮኖሚ ጉዳይ ወጥተው አሜሪካውያንን በአጠቃላይ ላይመለከት በሚችለው የጽንስ ማስወረድ መብት ላይ ማተኮራቸውም እንዲሁ ለሽንፈታቸው ምክንያት እንደሆነ ይጠቀሳል። የሕዝብ አስተያየት መለኪያዎች በ2016ም ሆነ በ2024 ምርጫ ዲሞክራቶች እንደሚያሸንፉ ተንብየው የነበረ ቢሆንም በሁለቱም ምርጫዎች ወቅት ትረምፕ አሸንፈዋል። ግምታቸው እንዴት ሁለት ጊዜ ስህተት ሊሆን ቻለ ስንል ለፕሮፌሰር መሐመድ ጣይሮ ጥያቄ አቅርበን ነበር።
ስልክ ደውለ ሰውን ስትጠይቅ ሰው አንተ መስማት አንዳንድ ጊዜ አንተ መስማት የምትፈልገውን ነገር ነው የሚነግርህ። ለትረምፕ ድምፅን ትሰጣለህ ወይ ሲባል ሰው ወይ ዘረኛ ነው ይሉኛል፣ ወይ ደግሞ የሆነ ነገር ይሉኛል በሚል ሰው መስማት የሚፈልገው ያ ስልክ ደውሎ የሚጠይቀው ሰው መስማት የሚፈልገውን ነገር ነው የሚነግረው። እና የተሸወዱት እነዚህ ፖልስተርስ እዛ ላይ ነው። እነዚህ ፖልስተርስ አብዛኞቹ ግራ ዘመም ናቸው እና ትረምፕ አያሸንፍም ማለት ያንን ነገር እውነት የሚያደርግ ይመስላቸዋል አንዳንዶቹ። እና አንዳንዶቹ ደግሞ በእውነትም ሰው ያላቸውን ነገር ሬጅስተር የሚያደርጉ አሉ። ሶ 2016 በ2016 በ2024 የተሸወዱት በዛ ምክንያት ነው። ሰው እንደዚህ ይሉናል እያለ እነሱ መስማት የሚፈልጉትን ነገር ስለሚነግራቸው ነው። ቮቲንግ ቡት ውስጥ ሲገባ ሰው ደግሞ ማንም አያይህም፣ በአሜሪካን ህግ ያንተ ድምፅ ምስጢራዊ ስለሆነ ፕሮቴክትድ ስለሚደረግ ሰው ለሚፈልገው ሰው ነው ድምፁን የሚሰጠው። ትራምፕ እንደዛ ነው የሸወዳቸው።
ተቀራራቢ ፉክክር ይታይባቸዋል በተባሉ 7 ግዛቶችም ስዊንግ ስቴትስ ይሏቸዋል። በተለይም በአንዳንዶቹ ትራምፕ በከፍተኛ ብልጫ አሸንፈዋል። ለዚህም ቀደም ብለው የተዘረዘሩት ሁኔታዎች እንደ ምክንያት እንደሚጠቀሱ ፕሮፌሰር ጣይሮም ሆነ ሌሎች የፖለቲካ ተንታኞች ይስማማሉ። የዲሞክራቲክ ፓርቲው ሰዎች ከሽንፈቱ በኋላ ራስን ፍተሻ ላይ መሆናቸውን የፖለቲካ ተንታኞች በመናገር ላይ ናቸው። ያም ሆነ ይህ ትራምፕ ድምፅ ሰጪዎችና ደጋፊዎቻቸው ዘንድ ማድረስ ያለባቸውን መልእክቶች በማድረሳቸው ለድል እንደበቁ በብዙዎች ዘንድ ይታመናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
ፕሬዚዳንት ትራምፕ 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆነው እንዲመረጡ ያበቃቸው ምንድነው የሚለውን ትንታኔ የሚዳስሰውን ዘገባ ነበር እንግዲህ ወልዴ ያሰማን። ወደ ስቱዲዮ ለመለስ ፕሮፌሰር፣ ምናልባት አንድ የመጨረሻ ጥያቄ ላቀርብልዎት። እንግዲህ ይሄ ምርጫ የተካሄደው እሳቸውም ስልጣን እየተረከቡ ያሉት ዶናልድ ትራምፕ የአሜሪካ ሕዝብ ከፍተኛ ሁኔታ በፖለቲካ በተከፋፈለበት ወቅት ነው። ጥግና ጥግ የያዙ በርካታ አስተሳሰቦች እየተራመዱ ነው እና ሕዝቡን አንድ ለማድረግ ወደ አንድ ለማምጣት ከፕሬዚዳንት ትራምፕ ምን ይጠበቃል? ምን ማድረግ አለባቸው?
እንዳልሽው ጎረቤት ከጎረቤት፣ ቤተሰብ ከቤተሰብ፣ መስሪያ ቤት ውስጥ ያሉ ሁሉ ጥግ ለጥግ ይዘው ተከፋፍለዋል፣ ሆድና ጀርባ ሆነዋል እና ለዚህም አንደኛው ምክንያት ፕሬዚዳንት ትራምፕ ናቸው ብሎ ስለሚታመን አሁን ፕሬዚዳንት ትራምፕ ህዝብን ለማገናኘት ድልድይ የመፍጠር ሁኔታ የእሳቸው ነው እና እሳቸው እጅ ነው እንግዲህ አሁን ያለው ኳሷ እሳቸው እጅ ያለችው ኢትዮጵያ የአሜሪካንን ህዝብ ያቀራርባሉ ወይ የሚለው በእሳቸው መዳፍ ላይ ወጥቋል።
ፕሮፌሰር እጅግ በጣም አድርጌ አመሰግናለሁ። ፕሮፌሰር ጌታቸው መታፈሪያ የሜሪላንድ ግዛት ውስጥ የሚገኘው የሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህርና የፖለቲካ ሳይንስ ተመራማሪ ናቸው። እዚህ ስቱዲዮአችን ድረስ ተገኝተው ይህን ሙያዊ ማብራሪያ ስላካፈሉን እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ። መልካም አመት።
አመሰግናለሁ። አሁን በተከታይ ደግሞ የምናልፈው የትራምፕ የዶናልድ ትራምፕን የፖለቲካ ህይወት ወደሚዳስሰው ዘገባ ይሆናል።
በድጋሚ የተመረጡት ከዚህ በፊት ባልታየና ከፍተኛ በሆነ የህዝብ ይሁንታ እንደሆነ ዶናልድ ትራምፕ ተናግረዋል።
ለየት ባለ ክብር 45ኛውና 47ኛው ፕሬዚዳንት ሁኜ በመመረጤ የአሜሪካን ህዝብ ማመስገንሻለሁ። ሁሉንም ዜጎች ማመስገንሻለሁ። ለእናንተ ለቤተሰቦቻችሁና ለወደፊት ህይወታችሁ ታገላለሁ። በእያንዳንዷ ቀን ለእናንተ ታገላለሁ። ለእናንተና ለልጆቻችን የሚገባችሁን ጠንካራና የበለጸገች አሜሪካን ለማስረከብ በእያንዳንዷ ትንፋሼ እረፍት ሳልወስድ እሰራለሁ።
ትራምፕ ወደ ስልጣን የተመለሱት ከፊል ምክንያቱ ለማንኛውም ጉዳዮች አይሆንም የሚል መልስን ባለመቀበላቸው ነው። ረስ ቢትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢትነር፣
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ።
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን ሐሳብ ትተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ህንፃዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸውን ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዘ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ችለዋል።
Ladies and gentlemen, I am officially running.
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችንን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና ቃላትን አይመርጡም የሚባሉት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው ይባላል።
When Mexico sends its people, they're not sending their best.
ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ ዕፅ ያስገባሉ፣ ወንጀለኞችና አስገድዶ ደፋሮች ናቸው። ይመስለኛል አንዳንዶች ደግሞ መልካም ሰዎች ናቸው።
ትራምፕ ፕሬዚደንት በነበሩበት ወቅት 3 የጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻር ረድተዋል።
በአሜሪካ የሞቱት ሰዎች ቁጥር አሁን ከ150 ሺህ አልፏል።
የሲኤንኤኑ ዎልፍ ብሊትዘር በአሜሪካ በኮሮና ወረርሽኝ ህይወታቸው ያለፈውን ሰዎች ቁጥር ሲያቀርብ ይደመጣል። እንደ አውሮፓ አቆጣጠር 2020 መጀመሪያ ላይ የነበረው የኮቪድ-19 ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ህይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች እቃ አንጥቶ የሚያጥመውን ፈሳሽ ቫይረሱን ለመግደል ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝደንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝደንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በህዝብ ዘንድ ታወቁ። ባለፈው ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያ ፓም ስሚዝ ከእነዚህ አንዱ ናቸው።
አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት ዓላማና ምክንያት ነው የተረፉት። ተስፋ አለኝ። ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለ መነሳት የሚተርከውን መጽሐፍ ከሌላ ደራሲ ጋር በጋራ ያሳተሙት ትራምፕ አሁን በአሜሪካ ታሪክ በትልቁ በሚመዘገብ መንገድ ወደ ሥልጣን ተመልሰዋል። ቲና ትሪን ለላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
ዛሬ ሰኞ 47ኛ የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን የተረከቡትን የዶናልድ ትራምፕ በዓለ ሲመት አስመልክቶ ከአሜሪካ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የምናስተላልፈውን ልዩ መሰናዶ ነው እየተከታተላችሁት ያላችሁት። ባልደረባዬ እንግዱ ወልዴ እዚህ ስቱዲዮ አሁን አብሮኝ ይገኛል። ቀደም ሲል ዛሬ ንግግር ያደረጉትን ዶናልድ ትራምፕ የተወሰኑትን አንስተን ነበር። የውጭ ጉዳዮችንም ተመልክተዋል እና እስኪ ምናልባት እዛ ላይ ምን አይነት ሀሳቦችን አነሱ?
በጣም ጥሩ። የውጭ ጉዳይ ላይ ምን ተናገሩ የሚለውን ለማንሳት ነው ቀጠሮ ይዘን የተመለስ ነው። አሁን በመግቢያው ላይ የጠቀሱት በእስራኤልና ሀማስ ተኩስ ማቆም ስምምነት ምክንያት ታጋቾቹ መለቀቃቸውን በመልካም ተቀብለዋል። ቀጥሎ ያነሷቸው ሁለት የውጭ ጉዳይ ሁኔታዎች አሉ። አንደኛው የሜክሲኮን ባህረ ሰላጤ የአሜሪካ ባህረ ሰላጤ አደርጋለሁ፣ ሁለተኛው ደግሞ የፓናማን መተላለፊያ በአሜሪካ ቁጥጥር ስር አደርጋለሁ ብለዋል። እነዚህ ሁለቱ ነገሮች ምርጫውን ካሸነፉ ወዲህ አሁን በቅርቡ ደጋግመው ሲገልጿቸው የነበሩት ነገሮች ናቸው። እንግዲህ ወደፊት በዓለም አቀፍ ግንኙነት ወይም በሚፈጥረው ሙግትና ንትርክ በምን መንገድ ይሄ ነገር ተፈጻሚ እንደሚሆን እንከታተላለን። በሳይንስና ቴክኖሎጂ መስክ ደግሞ ትልቅ ምርታ እንዲኖር እንደሚያደርጉ ተናግረዋል። አሜሪካውያንን ማርስ ላይ ማሳረፍ እንደሚፈልጉ ጠቅሰዋል። ከዚህ ጋር በተገናኘ እንግዲህ እንደተመለከት ነው ከፍተኛ የሳይንስና ቴክኖሎጂ ኩባንያዎችን ባለቤቶችን በዚህ በባለ ሲመቱ ላይ በዋና እንግድነት ተገኝተዋል። በማጠቃለያ እንግዲህ የአሜሪካውያን ድምፅ ሆነው ተመልሰው በከፍተኛ ድምፅ ወደ ስልጣን መምጣታቸውን ጠቅሰዋል። በህዝብ ድጋፍ የአሜሪካንን ታላቅነት መልሰው እንደሚያመጡ፣ ሰዎች ህልማቸውን መኖር እንዲችሉ እንደሚያደርጉ ጠቅሰዋል። በስተ መጨረሻም ጦርነቶችን አቁመው የአሜሪካንን ክብር እንደገና ኃይልና ክብር እንደሚመልሱ፣ በአጠቃላይ አሜሪካ ወርቃማ ጊዜ እንደሚኖራት፣ ያ ወርቃማ ጊዜም ዛሬ እንደሚጀመር ተናግረዋል።
ልክ ነህ። ምናልባትም ደግሞ ያነሱት የታሪፍ ጉዳይም በውጭ ግንኙነታቸው ላይ ተጽዕኖ ይኖረዋል። እነዚህን ሁሉ ወደፊት የምናያቸው ጉዳዮች ይሆናሉ። በጣም ነው የማመሰግነው እንግዲህ ስቱዲዮ ስለነበር ከኛ አብረኸኝ። እንግዲህ በአሜሪካ ፕሬዚዳንታዊ በዓለ ሲመት ትልቅ ቀን ነው። የራሱ የሆነ ወግና ስርዓትም አሉት። ከመጀመሪያው ፕሬዚዳንት በዓለ ሲመት ጀምሮ የነበሩ የክፍለ ዘመናት እድሜ የጠገቡ ወጎችና ባህሎችም ናቸው። ታዲያ ሁሉም ፕሬዚዳንታዊ በዓለ ሲመት በሚፈለገው ስርዓትና ወግ በታቀደው መሰረት ተከናውኗል ማለት አይደለም። እሱም ነው አንዳንዶቹን ከሌሎች ይበልጥ አይረሴ የሚያደርጋቸው። እንደ አውሮፓውያን አቆጣጠር 1989 የመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን በዓለ ሲመት ጀምረን ታሪኩን እንቃኛለን። ቆንጂት ታየ ናት ያዘጋጀችው።
And will to the best of my ability preserve, protect and defend
the Constitution of the United States.
So help me God.
Congratulations, Mr. President.
የመጀመሪያው ፕሬዝደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን ተመጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝዳንቱና ምክትላቸው እንዲሁም የምክር ቤቱ አባላት የህግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝዳንትነት የተጣለበትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ1801ዱ የሶስተኛው ፕሬዚደንት የቶማስ ጀፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጀፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጀፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። የሆነ ሆኖ የምርጫ ዘመቻው ጭቅጭቅ የተወ አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የ9ኛው ፕሬዚደንት ዊሊያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዚደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊሊያም ሃሪሰን በዘመኑ ከነበሩት ፕሬዚደንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዚደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዚደንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዚደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓ.ም ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው የሚሉት። የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳምባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሀውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ።
ከዚህ ቀደም 45ኛ የዩናይትድ ስቴትስ ፕሬዝዳንት ሆነው ያገለገሉትና ዛሬ ደግሞ 47ኛ የዩናይትድ ስቴትስ ፕሬዝዳንት ሆነው በድጋሚ ስልጣን የተረከቡትን የዶናልድ ትራምፕ በዓለ ሲመት አስመልክቶ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስናስተላልፍላችሁ የቆየ ነው የምሽቱ ልዩ መሰናዶ በዚሁ ይጠናቀቃል። ከፕሮግራሙን በማሰናዳት አብረውኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። አቀናባሪ ኤልያስ አስማረ አብሮኝ አምሽቷል። ፕሮግራማችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በማህበራዊ ድረገጾች ላይ ታገኙታላችሁ። ነገ በመደበኛው ዝግጅታችን ዳግም እንመለሳለን። ሰላም፣ ደህና እደሩ።